ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ሰኞ ግንቦት 28 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ግንቦት 28 ቀን 1280 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? እስከ መቼ?
በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን የ2005 ዓመተ ምህረት እትምን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በአዲስ አበባ ከተማ ሰሞኑን ከፍተኛ እስር እየተፈጸመ እንደሆነ ለማወቅ ተችሏል። በጎሮ በአዲስ ከተማ በፈረንሳይ አዲሱ ገበያ እንዲሁም በነፋስ ስልክ አካባቢ በርካታ ወጣቶች እንደታሰሩ ታውቋል። በዚህ ሳምንት ብቻ ከ1500 እስከ 2000 የሚጠጉ ወጣቶች እንደታሰሩም ታውቋል። ያገዛዙ ኃይሎች እንደምክንያት የሚያነሱት መስዋዕት ያለያዙ የጥንፈኛ ኃይሎች ደጋፊ ናቸው የሚል ሲሆን አዲስ አበባ ከተማ ደንብ አስከባሪ ተብዬ በመዲናዋ የሚገኙ በርካታ የሸራ ቤቶች ለጥንፈኛ ኃይሎች አገልግሎት ማዋያ እየሆኑ ስለመጡ በርካታ የሸራ ቤቶችንም ፈርሰው የለት ገቢ በማግኘት ይተዳደሩ የነበሩት መፈናቀል አለባቸው በሚል ውሳኔ በርካቶች አፈናቅሏቸዋል። በአዲስ አበባ ተቃውሞ አቀናይታቸዋል የተባሉ ወጣቶች ከየቤቱ ታድነው እየታሰሩ መሆኑ ተገለጠ። ሰሞኑን በአዲስ አበባ ከተማ መርካቶ በሚገኘው ኗር መስጊድ አካባቢ በኦሬዴ ጸጥታ ኃይሎችና በአማኙ መካከል በተፈጠረ አለመግባባት ይህ ዘገባ እስከተጠናቀረበት ጊዜ ድረስ 8 ሰዎች ሲሞቱ ቁጥራቸው በውል ያልታወቁ ደግሞ ከፍተኛና መካከለኛ የአካል ጉዳት እንደደረሰባቸው ታውቋል። በእለቱ ከአገዛዙ ኃይሎች በተተኮሰ ጥይት የ8 ሰዎች ህይወት ማለፉም ተረጋግጧል። ከሟቾች መካከልም አንድ ግለሰብ መታወቂያ ባለመያዙ ምክንያት እስካሁን ማንነቱ ሊታወቅ አለመቻሉን ተነግሯል። ሰልፍ አቀናጅታቸዋል የተባሉ ወጣቶች ከየቤቱ ታድነው እየታሰሩ ጉዳዩ እጅግ አሳሳቢ ደረጃ ላይ ደርሷል። ሟቾችን ለመቅበር የቀብር አስፈጻሚ ኮሚቴ መዋቀሩን የተናገሩት አማኞቹ ሰሞኑን ኮልፌ በሚገኘው የሙስሊም መካነ መቃብር የአራት ምዕመናን ስርዓተ ቀብር መፈጸሙን ገልጸዋል። የቀሩትንም ወደ ትውልድ ስፍራቸው ባስቸኳይ ለመሸኘትና ማንነት ያልታወቀውን ምዕመን ማንነት ለማረጋገጥ እየተሰራ ነው ብለዋል። በተያያዘ በለቱ በጅማ ከተማ በተለያዩ መስጊዶች ተመሳሳይ ችግር ተፈጥረው እንደነበረ በስፍራ የነበሩ ምንጮች ጠቁመዋል። ለአብነትም መንቲና ወይም ሳቃበር ተብሎ በሚጠራው አካባቢ በሚገኘው ሙኒር መስጊድ፣ አጅብት ተብሎ በሚጠራው አካባቢ በሚገኘው ፈሲ መስጊድ እንዲሁም ሐሰን ጋራጅ ተብሎ በሚጠራው አካባቢ በሚገኘው ራህማ መስጊድ ከፍተኛ የተኩስ ድምጽ ይሰማ እንደነበርም ነግረውናል። በስፍራው ከተዋቱ ጀምሮ ያገዛዙ ኃይሎች በብዛት ሲታዩ እንደነበር የነገሩን የመረጃ ምንጫችን የእምነት ተከታዮች ሰግደው ሲወጡ ከሰሞኑ እየፈረሱ ስላሉት መስጊዶች ድምጻቸውን ማሰማታቸውን ጠቅሰዋል። በዚህ ሰዓት በየአካባቢው የነበሩ የጸጥታ አካላት የተኩስ ድምጽ ማሰማታቸውን የነገሩን ሲሆን ከዚህ የተደናገጡ የእምነት ተከታዮች ለመሸሽ በሚያደርጉት ጥረት በርካታ ሰዎች የአካል ጉዳት ደርሶባቸዋል። በሐረር ሻሸመኔና ዶዶላ ከተማዎችም መሰል ችግሮች ተከስተው እንደነበር ተጠቁመዋል። በቅርቡ በመላው አማራ የትግል ጥሪ ስለሚደረግ ጥላትን ለመፋለም ሁሉም ዝግጁ መሆን እንዳለበት ተገለጸ። በቅርቡ በመላው አማራ የትግል ጥሪ ስለሚደረግ ጥላትን ለመፋለም ራሳችንን አዘጋጅታችሁ እንድትጠብቁ ኮሚቴው በማንኛውም ሰዓት ጥሪ ሲያቀርብ እንደተለመደው ፈጣን ምላሽ እንድትሰጡ ሲል የአማራ ዘይ ኮሚቴ ገልጿል። አማራ ጠል የሆነው ጨፍጫፊ ወዴድ ኦነግ ብልጽግና አገዛዝ ያሰማራቸው ገዳይ ኃይላቱ በጎጃም ደብረ ኤልያስ ወረዳ በህዝቡ በገዳማትና በቤተክርስቲያን ላይ ዘግናኝ ጭፍጨፋ ፈጽመዋል። በሸዋ በጎንደር በወሎና በአዲስ አበባ በአጠቃላይ በመላው ሀገሪቱ የሚደረገው ጭፍጨፋ እንዲቆም እና ጨፍጫፊው ስርዓት መንበሩን ለህዝብ እንዲያስረክብ የሚጠይቅ አስቸኳይ ህዝባዊ ሚሰኝነት በደብረ ማርቆስ ህዝባዊ ኮሚቴ መጠራቱ ይታወሳል። ጥሪውን ተከትሎ የንግዱ ማህበረሰብ አፋጣኝ ምላሽ በመስጠት ላለፉት ሶስት ቀናት ስራውን በመተው የቤት መቀመጥ አድማ ሲያደርግ ቆይቷል። ምንም እንኳን በተፈለገው መጠን መንገድ በመዝጋት የገዳይ ቡድን ጥቃት ማስቆምና ለቆ እንዲወጣ ለማድረግ መጠነኛ ዳተኝነት ነበር። በተፈለገው ፍጥነትና ጥራት ስራዎች ባለመሰራታቸው ገዳይ ቡድን እንደፈለገ ፈንጭቶ ህፃናትን ገድሎ መነኮሳትን አርዶ ገዳማትን ቤተክርስቲያንን አውድሞና ዘርፎ ተንቀሳቅሷል። ይህ በመሆኑ ፈጥነን ባለመድረሳችን ምክንያት ታሪካዊ ስህተት በመስራት ተቆርጣባሳም ተመዝግቧል። ድር አድራጊ ድጋሚ እንዳይደገም ችግር ሲፈጠር ወዲያውኑ ጥራጅንን ተቀብሎ ችግሮችን ባጭር መጥቀት ያስፈልጋል ያለው ኮሚቴው ባለፈው ተግባራችን ተመረን ቀጣይ እናስተካክል ብሏል። በመሆኑም አሁንም በመላው አማራ ጦርነት ታውጆብን ሌሎች የአማራ አካባቢዎች ጦርነት ላይ ናቸው። በእኛ አካባቢም ከደብረ ዳሞት ወረዳ የስላሴ ገዳምን ያደመውና ገዳማንን የጨፈጨፈው ገዳይ ቡድን ወደ ደምጫና ሌሎች አካባቢዎች ጦርነት ለመክፈት በዝግጅት ላይ መሆኑን ተረድተናል። በመሆኑም በማንኛውም ሰዓትና ቀን ያደባባይ የትግል ጥሪ ስለምናስተላልፍ በንቃት ተዘጋጅታችሁ እንድትጠብቁ ያሳስብን። ሱቆቻችሁን፣ ሆቴሎቻችሁን፣ ተሽከርካሪዎቻችሁንና ሌሎች እንቅስቃሴዎችን በማቆም ለተከታታይ 3 ቀናት ያደረጋችሁትን ተጋድሎ ኮሚቴው ያመሰገነ ለጊዜው ወደ ተለመደው የዕለት ከዕለት እንቅስቃሴያችሁ እንድትመለሱ በታላቅ ትህትና የፈቀድን መሆኑን እንገልጻለን። የተከፈተብን ጦርነት እንደ አማራ የግለሰብ ሳይሆን የጋራ ነው። የትግል ጥሪ ሲደረግ የግል ጥቅማችሁን ብቻ በማሰብ ህዝብን በባርነት ለማኖር የህዝብን ትግልና ጭፍጨፋ ነቅታችሁ እንቅስቃሴ ለማድረግ የሞከራችሁ በቀጣይ ከዚህ ድርጅታችሁ እንድትቆጠቡ ካልሆነ ኮሚቴው ጠንከር ያለ የማዳግም እርምጃ የሚወስድ መሆኑን እንገልጻለንም ብሏል። በከተማችን የሚገኙ አመራሮች ከጥላት ጋር በማበር አብረውት የሚኖሩትን ህዝብ ጥላት እያስገቡ ማስጓጋታቸውንም ቀጥለውበታል። በመሆኑም ሁሉም ህብረተሰብ እነዚህን ባንዳዎች ከማህበራዊ ኑሮ ከማግለል ጀምሮ ዋነኛውን ትግል ከነሱ መጀመርም ያስፈልጋል። የደብረ ማርቆስን ህዝብ ከልብ እናመሰግናለን። በቀጣይ ለክንዳችን ታግለን የሥርዓት ለውጥ ስናመጣ የደብረ ማርቆስ ህዝብ ከምስጋና ባለፈ በከፈለው የትግል መስዋዕትነት ልክ የሚመጥነውን የኢኮኖሚ ልማት እና የሥራ የሰላምና ዲሞክራሲ ተጠቃሚ ለማድረግ ቃል እንገባለንም ብሏል ኮሚቴው። በመጨረሻ የተከበረው የደብረ ማርቆስ ህዝብ ሆይ አማራ ላይ የደረሰ ያለውን በደልና አማራን የማጥፋት ሴራ ለአንተ ማስረዳት በቀባሪ ማርዳት ነው የሚሆነው። በቀረው በመላ አማራ የትግል ጥሪ ስለሚደረግ ጠላትን ለመፋለም ራሳችሁን አዘጋጅታችሁ እንድትጠብቁ ኮሚቴው በማንኛውም ሰዓት ጥሪ ሲያቀርብ እንደተለመደው ፈጣን ምላሽ እንድትሰጡ በማንኛውም ሰዓት ጨፍጫፊ የሆነ ቡድን ወደ አካባቢያችን በመግባት ጥቃት ለመፈጸም ከሞከረ ጥሪ ስናደርግ ሱቅ በመዝጋት ባለፈ ያለህን ይዘህ በመውጣት ራስን ከውርደት ህዝብን ከሽንፈት እንድታድን በጥብቅ እናሳስባለን። በአዲስ አበባ በሙስሊም ወንድምና እህቶቻችን ላይ በኦዴድ ብልጽግና የደረሰውን ጭፍጨፋ እናወግዛለን። ለሞቱት ነፍሳቸውን በጀነት ያሳርፍልን በማለት ሙሉ መግለጫቸውን ቋጭተዋል። በወልቃይት ጠገዴ ሰቲት ሁመራ ዞን በዳሻ ከተማ ደማቅ ህዝባዊ ተቃውሞ ሰልፍ ተካሄደ። በተካሄደ ህዝባዊ ሰልፍ ላይ የአማራንን አልን እንጂ አማራ እንሁን አላልን፣ የወልቃይት ጠገዴ የአማራ ማንነት ጥያቄ የፍትህ ወዳድ ኢትዮጵያውያን ጥያቄ ነው የሚልና ሌሎችም መልእክቶች ተስተጋብተውበታል። የማይገባን አልፈን አንጠይቅ፣ የራሳችንን አሳልፈን አንሰጥም፣ በማንነታችን በማርነታችን በርስታችን አንደራደርም፣ የራሳችንንም አሳልፈን አንሰጥም፣ የፖለቲካ ሴራ የሐሰት ፕሮፓጋንዳ ለድጋሚ እልቂት እንጂ ስለምንም አያዋጣም፣ የሚሻለው መራራውን ሀቅ መቀበል ብቻ ነው፣ ለእንግዶች እንጂ ለወንጀለኞች ቦታ የለንም፣ ወልቃይት ጠገዴ የተፈጸመው የዘር ማጥፋት ወንጀል የፍትህ ካሳ እንፈልጋለን። ተበዳይ እንጂ በዳይ ተጨናጋ ተጨፍጫፊ እንጂ ጨፍጫፊ ተወራሪ እንጂ ወራሪ ተፈናቃይ እንጂ አፈናቃይ አይደለንም። አማራዊ ማንነታችን የወሰን አስተዳደር ግዛት በህግ አግባብ ይከበር። ወልቃይት ጠገዴ አማራ ዘር ግንድ መነሻ ነው የሚሉና ሌሎችም በተቃውሞ ሰልፉ በርካታ ኃይለ ቃሎችን ተደምጠዋል። ከአማራ ህዝባዊ ኃይል በጎንደር የተሰጠ መግለጫ። ሰሞኑን በወሊድ ብልጽግና የበላይነት የሚመራው የአራት ኪሎ ኦነግ በተደራጀና በተቀናጀ መልኩ በአማራ በሁሉም አካባቢዎች ሊባል በሚቻል መልኩ በአማራ ብልጽግና ውስን አሽከሮች እገዛ በሜካናይዝድ በተደራጀ ሰራዊት ሙሉ በሙሉ ጦርነት በማካሄድ ላይ ነው። ስለሆነም በንጹሃን ዜጎች በማህበረሰብ አንቂዎች እንዲሁም በአማራ ምሁራን በአማራ ባለሀብቶች በጋዜጠኞችና በፋኖች ላይ መጠነ ሰፊ ጥቃት ተከፍቶ እየተሳደዱ እየታፈኑና እየተንገላቱ በጅምላ እየተገደሉ ይገኛል። ይህ ድርጊት የፋሽስቱን የኦዴድ ብልጽግና የዕለት ከዕለት ተግባር ከሆነ ቆይተዋል። በሌላ በኩል የሃይማኖት ተቋማትን ምዕመናንና መነኮሳትን በከባድ መሳሪያ በድፍረት ከመደብደብ ባሻገር በአዲስ አበባና በተለያዩ አካባቢዎች የሚገኙ አብያተ ክርስቲያናትና መስጊዶችን አፍራሽ ግብረ ኃይል በማቋቋም እያፈረሰ ይገኛል። በደብረ ኤልያስ ብሔረ ብፁዓን መልአከ ሥላሴ አንድነት ገዳም ምዕመናንና በአዲስ አበባ ባንዋር መስጊድ ሙስሊሞች ላይ ከቀናት በፊት በግልጽ የተደረገው ጭፍጨፋ ምስክር ነው። ፋሽስቱ የኦዴድ ብልጽግና ስርዓት ይህን የአደባባይ ድርጊቱን ለመካድ 100% በተቆጣጠራቸው ሚዲያዎቹ የሐሰት ፕሮፓጋንዳ እያሰራጨ ይገኛል። ህዝብ ለዚህ የሐሰት ፕሮፓጋንዳ ጀሮ ሳይሰጥ ጸረ ህዝቡን መታገልና እስከወዲያኙ ማስወገድ የዕለት ከዕለት ተግባር ሊሆን እንደሚገባውም በመግለጫው ተካቷል። በደብረ ብርሃን ከሚገኙ ተፈናቃዮች ውስጥ በርካታ ወጣቶች በህገወጥ ስደት ተዳርገዋል። ከኦሮሞ ከአዲስ አበባ ዙሪያና ከአማራ ኦሮሞ ብሔረሰብ ዞን ተፈናቅለው በደብረ ብርሃን ከሚገኙ ተፈናቃዮች ውስጥ በርካታ ወጣቶች ለህገወጥ ስደት መዳረጋቸው ተገልጿል። በመጠለያ ጣቢያዎች ቁጭ ብለው አማራጭ ያጡ በርካታ ወጣቶች በዋናነት ወደ አረብ ሀገር በብዛት እየተሰደዱ ነው ሲሉ በከተማው የሚገኙ ተፈናቃዮች ገልጸዋል። ቁጥራቸው በርካታ የሆነ ወጣቶች መንገድ ላይ መሞታቸውን ሰምተናል፣ ገብተናል ብለው የደወሉንም አሉ ያሉ ተፈናቃዮቹ ቁጥራቸው የማይታወቅ ብዙ ወጣቶችም የደረሱበት እንደማይታወቅ ተናግረዋል። ወጣቶች ወደ አረብ ሀገር የሚሄዱት በየመን በኩል አድርገው ሲሆን አሁንም ብዙ ወጣቶች በህገወጥ መንገድ ከሀገር ስለመውጣት እንደሚያስቡም ተገልጿል። ዜናው በዚያ በቃ።
እንግዲህ አይኖርም ነገር ማለፋለፍ
የሰኞ ግንቦት 28 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ይልቃል ለቋል። ስርዓታቸውም ተልቷል። ክፍል 3 ይልቃል እንደ ጌቶቹ የለየለት ጸረ አማራ ግን አማራ ነኝ ብሎ ሊውገረገር የተነሳ ማፈሪያ ጉድ ነው። ሳያውቅ የተረተ ሳይዘራ ያመረተ የህዝብ ጠላት ብንለው ይስማማዋል። ስለ ሽግግር መንግስት የቀባጠረው ምን ያህል መሐየም እንደሆነ ልክ እንደ ጌታው አጋልጦታል። የካቲት አብዮት የህዝብ ትግል ውጤት ክስተት እንደመሆኑ መጠን በጊዜው የተነሱት መፈክሮች ወቅታዊና ተገቢ ሆነው ሳለ ምላሽ ባለማግኘታቸው ይኸው እስከዛሬ ሀገራችን በቀውስ በመናጥ ላይ ትገኛለች። በዚህ ላይ ምንም ውዥንብር ሊኖር አይገባም። እያንዳንዱ መፈክር መፍትሄን ሰጪ ነበር። በአምባገነኖች ተረገጠ ተሽቀነጠረ እንጂ ገና በ1966 ዓመተ ምህረት አገራችንን በዴሞክራሲ ሀዲድ ላይ ሊያስኬድልን ይችል ነበር። የጊዜያዊ ህዝባዊ መንግስት መፈክርን ከያኔ ነው ኢህአፓ በመድረክ ያቀረበው። ከያኔ ነው ሽግግር ሲሉ ሽግግር ስንል ብሎ ይዘቱን ሁሉ በሚገባ የተነተነው። ዛሬ ውሎ አድሮ ተግማምቶ ለጠባቦች መጠቀሚያ ሊሆን የቻለውን የብሔር ጥያቄ በጊዜ የአገር አንድነትን በሚጠብቅ መልኩ በዲሞክራሲ መሰረት ሊፈታም ጥሮ ነበር። የሴቶች የእኩልነት ጥያቄ፣ የላብ አደሩ መብት መከበር መረጋጋትና የሰርቶ አደሩ ህግ ላብ አደሩን ባካተተ ውሳኔ መሰረት እንዲረጋገጥ፣ መንግስትና ሃይማኖት እንዲለያዩ ወዘተ ማለትም የዴሞክራሲ ጥያቄዎችን ባለቤት ሆኖ ያስተጋባቸው ኢህአፓ ነው ባለቤት ነው። ወደ ትግል ስልትም ስንዞር ሁለገብ ትግልን የሙት ከተማ አድማን ወዘተ እንደ ሁኔታው ኢህአፓ አስተጋብቶና በተጨባጭም ተሰማርቶ ተሰውቶ ህዝባዊ ትግሉን እንደተቀጣጠለ ተጠብቋል። መሰረታዊ ለውጥ ያልፈለጉና ሽግግርን የጠሉ ክፍሎች ሁሉ ግን በጅምላ ይህን ወቅታዊ መፈክር ተቃርነውታል። አፋቸው ከህዝብ ልባቸው ግን ከዙፋን ከግል ስልጣን የሆነባቸው ሁሉ ሽግግር ስርዓት አልበኝነትን ያስከትላል፣ ኃይለኛ ጠንካራ ማዕከላዊ መንግስት ያስፈልገናል ሲሉ በደርግ ጊዜ በነቃ በተደራጀ በታጠቀ ትግል በሚል አጓጉል መፈክር ተክተውና ለወታደራዊ አገዛዝ ድልዳል ሰርተው ህዝባዊውን ጥያቄ አደናቀፉ። ይህ መሰረታዊ የመኢሶንና ዘመናዊ ባንዳዎች ወንጀል መቼም ሊረሳም ይችል አይደለም። ወያኔም በደርግ ፈለግ መርሾ ሽግግር ማለት ስልጣን በአቋራጭ ማለት ነውና ታገሉን አሸንፉና ውሰዱ እንጂ አታሞኙንም ብሎ ዘረኛ ስልጣኑን አስፍኖ ባንዳዎችና ዘረኞች ድጋፍ 27 ዓመታት ጨፈረብን። ሰላምና እርቅ ጉባኤ በሚልም አዲስ አበባ ለጉባኤ የሄዱትን ማስሮ አንገላቶ አንደኛቸውን በባንዳነት ለ17 ዓመታት አስሮ ቆይቷል። የሽግግርን አማራጭ የጠሉትና የሚጠሉት በብዙሃን ተሳትፎና ይሁንታ ለችግራችን ዴሞክራሲያዊ መፍትሄ የሚያስገኝ በመሆኑ ነው። ዛሬም ቢሆን ሽግግር ማለት ብልጽግና ኦዴፓ አዴፓ ኦህዴድ ወዘተ ማለትን አጥብቆ የሚቃረን የሚንጻረር ነው። ለትንግርታዊ ንጉሶች ቦታ አይሰጥም። ሁሉን አዋቂ ከሃዲ ኮሎኔሎችን ቦታ አይሰጥም። መሐይሞችንም ብቁ ምሁር ብሎ ጥራዝነት ጠቅነታቸውን ህዝብ ላይ አይጭንም። ዘረኝነትን አንቀሮ የተፋ የጣለ ስለሚሆን አይመቻቸውም። ቀደም ብለን ሁሉን አቀፍ በሚለው ቀመር የብሔር ድርጅቶች ነንባዮችንም ጨምረን የነበርን ሲሆን አሁን ግን ከተጨባጭ ሁኔታ ለውጥ ጋር መፈክራችን በደም የተጨማለቁ ዘረኛ ጠባብ ቡድኖችን የሚያርቅ እንጂ የሚያቀፍ አይደለም፣ ሊሆንም አይችልም። ለነፍሰ ገዳዮችና ዘር አጥፊዎች ቦታ አይሰጥም። የሚያስቀድመው የአገር ህዝብን አንድነት ነው። እነ ኮሎኔሉና ከሃዲ ይልቃሎች የሽግግር መንግስት ጽንሰ ሐሳቡ ሳይቀር ባይገባቸው የሚገርመን አይሆንም። ክህደት ያመነምናል፣ ባንዳነት ደግሞ ያደናቆራል። ጸረ ኢትዮጵያ ፈረንጆችና አረቦች የሽግግርን መንግስት አማራጭ የሚቃወሙት ይህ መንግስት ከተመሰረተ ኢትዮጵያ ራሷን አስከብራ ከእጃቸው እንደምትወጣ እርግጠኛ ስለሆኑም ነው። የኢህአፓንም መክሰም የሚመኙት ለዚሁ ነው። በደርግ ጊዜ ሽግግር መንግስትን የተቃወሙት ዛሬ የኦሮሞማ ፋሽስቶች ደጋፊ ሆነው ስለ ሽግግር ሊነሳም አይፈልጉ። የፋኖን ትግል ውድቀት የሚመኙትም ለዚህ ነው። የፋኖን የአማራውን ህዝብ የኢትዮጵያን ህዝብ አንድነት የሚጠሉትም ለዚሁ ነው። مرگمونو باچوگن منم منقوا بكهالي عماراوش بيتاجبوم بيتدرگفوم يهيتو بياش گروش اهودم مفتيهو باول لغبت غلام مكانينت فاشستوچن زرنيوچن باندا كهاليوچن ياغلل يشفق گرمن گست ممسرت بچانو زرنياون يورم تبابا گزاز بتگلاچن انگرسس دل ليك بياز يكتلال
سنيل هوننجي ينمال تاكن بكاش ننجي زبي هون عنجي كفاين كاش سنيل هوننجي يمال فكن ركاش ننجز بهون أمشي كفاين كاش يلبين لنقرش عالدب قلتش بطعم وديش عالله وكهي وتعبتش مكرانا عاصلك وقتال امي اشجر بطنة كانش بتش
Anchi ke poin kash የምለው የለኝ አክስቴና ጎቴ አንቺ ጋር መኖር ነው እኔ ፍላጎቴ
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን Thank you. ልዩ እትም ሚያዚያ 2005 ዓመተ ምህረት ቀን የሰጠው ቅል ድንጋይ ይሰብራል። ወያኔ የክፍፍል ፖለቲካውና መዘዙ በቅርቡ ከቤኒሻንጉል እና መተከል ክልል የአማራ ብሔር ተወላጆች በወያኔ ባለስልጣናት በግፍ መባረራቸውን ተከትሎ በአገር ውስጥም ሆነ በውጭ የሚኖሩ ኢትዮጵያውያን የውጭ መንግስታትና የዓለም አቀፍ ድርጅቶች ከፍተኛ ተቃውሞና ወገዛ ሲያደርጉ መቆየታቸው ይታወቃል። ይህ በአማራ ዜጎቻችን ላይ የደረሰው ግፍና በደል ብዙ ቁጣና ቁጭት የቀሰቀሰ ከመሆኑ ባሻገር ወያኔ ስልጣን ከያዘ ጀምሮ እየተከተለ ያለው የክፍፍልና አገር የማጥፋት ፖሊሲ በኢትዮጵያዊነት ላይም ሆነ በአገር ሉዓላዊነትና በሕዝብ አንድነት ላይ እየፈጠረ ያለው ጠንቅና መዘዝ አሳሳቢ ደረጃ ላይ መድረሱን የሚያመላክት ሆኗል። ባለፉት 20 ዓመታት ወያኔ በፈጠረው የጎሳ ፖለቲካ እንዲሁም ቋንቋንና ብሔረሰብን መሰረት አድርጎ በተዋቀረ ክልል ምክንያት በብዙ መቶ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ማጣታቸው፣ ከቤት ንብረታቸውና ከቀያቸው መፈናቀላቸውና መሰደዳቸው ታሪክ የመዘገበው ነው። ሁሉንም መዘርዘር ባይቻልም የተወሰኑትን ላብነት መጥቀስ ይቻላል። ባርባጉጉ፣ በበደኖ፣ ባሰቦት፣ ባሰሶ አማሮች ተጨፍጭፈዋል፣ ከቤት ንብረታቸው ተባረዋል። ከባሌ፣ ከአርሲና ከሐረር የአማራውም ሆነ የሌሎች ብሔረሰብ አባላት ከቀያቸው ተፈናቅለዋል። ከጋምቤላ አማሮችን ለማስወጣት ሙከራ ተደርጓል። ደቡብ ውስጥ በጉጂና በጌዲዮ፣ በጉጂና በቦረና፣ በቦረናና በገሪ መካከል ግጭቶች ተፈጥረዋል። የሲዳማ ብሔረሰብ በደቡብ ክልል ውስጥ መጠቃለሉን ተቃውሟል። የስልጢ ብሔረሰብም ጉራጌ አይደለንም በማለት የመገንጠል እንቅስቃሴ አድርጎ ተግባራዊ ሆኗል። ከደቡብ ክልል ቤንች ማጂ ዞን ከጉራ ፈርዳ ወረዳ አማሮች ተባረዋል። ሐረር ውስጥ በሐረሪና በኦሮሞ መካከል ግጭት ተፈጥሯል። ባቶሳ፣ በበርታ፣ በኦሮሞና በአማራ ብሔረሰቦች መካከል በተለያየ ጊዜ ግጭት ተቀስቅሶ በርካታ ሰዎች ሕይወታቸውን አጥተዋል። ወዘተ ወዘተ። ለዚህ ሁሉ ምስቅልቅል ሁኔታ ምክንያትና ምንጩ የወያኔ ክፍፍል ፖለቲካና አለተቀናቃኝ በስልጣን ላይ ለረጅም ጊዜ ለመቆየት የቀየሰው ቋንቋንና ብሔረሰብን መሰረት ያደረገው የክልል ፌዴሬሽን ነው። ይህ የክፍፍል ፖሊሲ የኢትዮጵያን የረጅም ጊዜ ታሪክ የሚክድ ሲሆን አገሪቷ በ1982 ዓመተ ምህረት በተለያዩ ብሔረሰቦች አድቦል ብለው የሰሯት ግን በማናቸውም ጊዜ ሊያፈርሷት የሚችሉ አዲስ አገር ነች በሚለው ፍልስፍና ተመስርቶ የተቀረጸ ነው። ይህ የክፍፍል ፖሊሲ ለአገርና ለሕዝብ አንድነት እንዲሁም ለኢትዮጵያዊነት ስሜት ቋሚ ጠንቅ ከመሆኑ ባሻገር የወያኔን ጸረ ኢትዮጵያዊነት በማያወላውል መንገድ ያረጋግጣል። ትግራይን ለማስገንጠል የተመሰረተውና ኤርትራ የኢትዮጵያ አካል አይደለችም ብሎ አቋም ይዞ ቀስቅሶና ታግብሎ በተግባር እንድትገነጠል ያደረገው ወያኔ በምኒልክ ወረራ የተፈጠረችው ኢትዮጵያ የመቶ ዓመት ታሪክ ብቻ ነው ያላት በሚል ማጠየቂያ የጠነሰሰውን የክፍፍል ፖሊሲ መሰረተ ቢስነት ለማስረዳት ስለ አገር ምንነትና ምስረታ ጥቂት ግንዛቤ መስጠት አስፈላጊ ይሆናል። አገር በአንድ አካባቢ የተለያዩ ሰዎች በአንድነት በመኖር የሚፈጥሩት የእርስ በርስ ትስስርና አደረጃጀት ሲሆን በአሁኑ ወቅት በዓለም ላይ ነጻ ከሚባሉት ወደ 200 ከሚደርሱ አገሮች ውስጥ አብዛኞቹ አሁን ያላቸውን ዘመናዊ የመልክዓ ምድር ቅርጽ ሊይዙ የቻሉት በመቶና በሺህ ዘመናት በሚቆጠሩ የታሪክ ክስተቶች ውስጥ በማለፍ ነው። የእያንዳንዱ አገር ታሪክ ብንመረምር በዜጎች መካከል ትስስር የፈጠሩ የተለያዩ ምክንያቶች እንደነበሩ እንረዳለን። ጦርነቶች፣ የንግድ ልውውጦች፣ የሃይማኖት መስፋፋት፣ በንጉስ ወይም በመማሪ መወረርና መተዳደር፣ የጋብቻና የባህል ትስስር ወዘተ ከብዙዎች ውስጥ ጥቂቶች ሲሆኑ ዜጎች ለረጅም ዘመናት አብረው በመኖራቸውና በተለያዩ ምክንያቶች በመያያዛቸው አንድ አገር አንድ ህዝብ የሚለውን ስሜት በስነ ልቦናቸው ፈጥረው አብረው መኖር ችለዋል። አንድ አይነት ቋንቋ መናገር ለአገር መመስረት ብቸኛ ምክንያት አይደለም። በአንዳንድ ቦታዎች አገር አንድ ቋንቋ በሚናገሩ ዜጎች ብቻ ሲገነባ፣ በሌሎች ቦታዎች ለምሳሌ እንደ ህንድ አይነት በመንግስት ደረጃ የሚታወቁ ከ400 ቋንቋዎች በላይ እንዳሉ መረዳት ይቻላል። እንግሊዝ፣ አሜሪካ፣ ካናዳ፣ አውስትራሊያና ኒውዚላንድ ቋንቋቸው እንግሊዝኛ ቢሆንም የተለያዩ አገሮች ናቸው። አንድ አይነት ቋንቋ የሚናገሩ አብዛኞቹ የደቡብ አሜሪካ አገሮች ወሰንተኛ ቢሆኑም በተለያዩ አገሮች ተከፋፍለዋል። እዚሁ አጠገባችን ያለችው ሶማሊያም በቋንቋም ሆነ በዘር በሃይማኖት አንድ ሆነው መከፋፈላቸው የማይካድ እውነታ ነው። ባህል፣ ሃይማኖት ወዘተ ለአገሮች መመስረቻ ብቸኛ ምክንያቶች አይደሉም። በተለያዩ አገሮች የተለያዩ ሃይማኖትን የሚከተሉም ሆነ የተለያዩ ባህሎች ያሏቸው ዜጎች አብረው ሲኖሩ እናያለን። ለሀገሮች መመስረት ዋናውና መሰረቱ አንድ ነን፣ የጋራ ታሪክ አለን፣ በሽክሮች ተሳስረናል ወዘተ የሚለው አብሮ የመኖር ስነ ልቦናዊ ስሜት ነው። ይህ ስሜት ሊቀረጽ የሚችለው ደግሞ ለረጅም ጊዜ አብሮ በመኖር ባህልን፣ ቋንቋን፣ ልማድን ወዘተ በመወራረስ ነው። በጀርመን ሆነ በስዊዝ፣ በህንድ ሆነ በቻይና የተለያዩ ቋንቋዎች የሚናገሩ የተለያዩ ሃይማኖትን የሚከተሉ ዜጎች አገሬ ብለው በአንድ ላይ የሚኖሩበትና በአገራቸው የሚኮሩበት ምክንያት የሚያስተሳስራቸው ብሔራዊ የአገር ስሜት በመኖሩ ምክንያት ነው። አገራችንም ዘመናዊ መልክ የያዘችው ከሌሎች በተለየ ሁኔታ አለመሆኑን እንገነዘባለን። ዘመናዊ ብሔራዊ መንግስትና አስተዳደር የተቋቋመው ከምኒልክ ዘመን ጀምሮ መሆኑ የሚያከራክር ባይሆንም ሀገራችን አሁን ያላትን ቅርጽ ለመያዝ የበቃችው ከብዙ ሺህ ዘመን በላይ ብዙ መልኮችና ቅርጾችን ያካተተውን የታሪክ ዘመን አሳልፋ ነው። እንደ ሌላው የዓለም ክፍል ሁሉ በአንድ ወቅት ወይም በሌላ አንድ ንጉሥ ወይም የአገር መሪ የተወሰነውን ክፍል የማስተዳደር በተለያዩ አካባቢዎች የሚኖሩ ዜጎችን ወሮ የማስገበር ሂደቶች ተፈጽመዋል። በአንድ አካባቢ የሚኖረው ሕዝብ በአንድ ወቅት አስገባሪ በሌላ ወቅት ገባሪ ሆኖ ኖሯል። ክልሎች ከጊዜ ወደ ጊዜ ሲሰፉና ሲጠቡ ቆይተዋል። ከሰሜን ንጉሶች ወደ ደቡብ በመዝመት ዜጎችን ወረው በማስገበር በስራቸው እንዳደረጓቸው ሁሉ ከደቡብም እንደ ኦሮሞው እንቅስቃሴና ወይም እንደ ግራኝ መሐመድ አይነቶች ወደ ሰሜን በመዝመት ግዛቶችን በቁጥጥራቸው ስር ለማድረግ ሞክረዋል። አማራው አጼ ቴዎድሮስ የዘመቱት በትግርኛ ወይም በኦሮምኛ ተናጋሪው ላይ ብቻ ሳይሆን በጎንደሩ፣ በጎጃሙ፣ በወሎና በሸዋ አማራ ላይ ነው። የትግራዩም አጼ ዮሐንስ ያስገበሩት አማራውን ወይም አፋሩን ብቻ ሳይሆን ትግርኛ ተናጋሪውንም ጭምር ነው። በዚህ የረጅም ዘመን የታሪክ ሂደት ብዙ ጦርነቶች ተካሂደዋል፣ ብዙ እልቂቶችም ደርሰዋል። ይሁን እንጂ ይህ የረጅም ዘመን የጦርነት ታሪክ የኢትዮጵያን ሕዝብ እርስ በርስ አጋምዶታል። በንግድ ግንኙነት፣ በሃይማኖት ማስፋፋት፣ በሕዝብ ዝውውር፣ በስደት፣ በጋብቻ ወዘተ በሕዝብ መካከል የተደረጉት እንቅስቃሴዎች ቋንቋ፣ ባህልና ልማዱ እንዲወራረስ አድርጓል። ይህ በሕዝቦች መካከል የነበረው የረጅም ጊዜ መስተጋብር ለዛሬዋም ኢትዮጵያ መሰረት ሆኗል። ይህ የጋራ ታሪክና የእርስ በርስ ግንኙነትና ትስስር በአንድነት በአገር አብሮ ከመኖር ከሚገኘው መሰረታዊ ጥቅም ጋር ተዳምሮ ነው
ኢትዮጵያዊ ነን የሚለውን አገራዊ ስሜት በእያንዳንዱ ዜጋ ስነ ልቡና ውስጥ ሊፈጥር የቻለው አገራችን ኢትዮጵያ ለኛ ለኢትዮጵያውያን የሰብእናችን የክብራችን የወጋችን የባህላችን የማንነታችን መግለጫ ነች። ዘመናዊ የመንግስት አስተዳደር እውን ከሆነባት ከ19ኛው ክፍለ ዘመን ጀምሮ ኢትዮጵያውያን በሰላምና በአንድነት ኖረዋል። ባድዋ የውጭ ወራሪዎችን መክተው የሀገራቸውን ነጻነት አስጠብቀዋል። በ1928 ዓመተ ምህረት ጣሊያን በወረረበት ጊዜም ኢትዮጵያውያን በቋንቋ በዘር በሃይማኖት የተከፋፈሉበት ሁኔታ ሳይሆን 5 ዓመት ሙሉ በጀግንነት በዋና መልኩ አንድ ላይ በመቆም ወራሪውን ጠላት አስወግደዋል። የትግራይ ሆነ የአማራ የኦሮሞ ሆነ የወላይታ የአፋር ሆነ የጉብዝ የሀዲያ ሆነ የሶማሌ ዜጎች በአንድነት የውጭ ጠላትን በመመከት አገሪቷን እንዳገር አቆይተዋል። ለዚህም ታሪክን መጥቀስና የአርበኞችን ስም መዘከር ይቻላል። ይህ በረጅም ጊዜ የተገነባው አገራዊ ስሜት በማናቸውም ጊዜ እንከንና እንቅፋት አልነበረውም ማለት አይቻልም። አንድነትን የሚያጎለብቱና የሚያጠናክሩ የሚያጋምዱና የሚያስተሳስሩ በርካታ ሁኔታዎች እንደመኖራቸው ሁሉ አንድነትን የሚያላሉ የአገሪቷን ሉዓላዊነት አደጋ ላይ ሊጥሉ የሚችሉ ሁኔታዎችም እንደነበሩ ታሪካችን የሚመሰክረው ነው። ሁሉም ብሔርና ብሔረሰብ በኩል ደረጃ መብቱ ተጠብቆለት ኑሯል ማለትም አይቻልም። ጭቆናውን ያካሄዱት በስልጣን የነበሩት ጥቂት ግለሰቦች ቢሆኑም በርከት ያሉት ብሔርና ብሔረሰቦች ተጨቆነው መቆየታቸውና ከዚህ ጭቆናም ለመላቀቅ ትግሎች ማካሄዳቸው የማንክደው የታሪካችን ገጽታ ነው። ኦሮሞውና በደቡብ ያሉ ብሔረሰቦች መሬታቸውን ተነጥቀው በፊውዳሎቹ በመበዝበዛቸው ምክንያት የመሬት ላራሹ ጥያቄ በወቅቱ የነበረው ተማሪዎችና ተራማጅ ዴሞክራሲያዊ ኃይሎችም ተነስቶ ትግል ተካሂዶበታል። ኦሮሞው በደቡብ ያሉ የተለያዩ ብሔረሰቦች አፋሩ፣ ሶማሌው፣ ትግሬው ወዘተ ኤርትራን ጨምሮ ባህላችንና ቋንቋችን ይከበር የራስን እድል በራስ የመወሰን መብታችን ይከበር በሚል ጥያቄ አቅርበዋል። ትግልም አካሂደዋል። በአጼውም ዘመን ሆነ በደርግ እንዲሁም በወያኔ በርካታ የብሔረሰብ እንቅስቃሴዎች ተካሂደዋል፣ እየተካሄዱም ናቸው። የምዕራብ ሶማሌ ነጻ አውጪ ድርጅት፣ የነዋቆ ጉቱ እንቅስቃሴ፣ የነታደሰ ብሩ፣ የኦነግ፣ የኤርትራው፣ የወያኔ ወዘተ ሁሉ በብሔርና ብሔረሰብና በአጠቃላይ ጭቆና ላይ ተመስርተው የተካሄዱ የብዙ ኢትዮጵያውያንን ሕይወት ዋጋ ያስከፈሉ እንቅስቃሴዎች ነበሩ። እነዚህም ተቃውሞዎች በየጊዜው የነበሩ አገዛዞች ተገቢ መፍትሄ ሊሰጧቸው ባለመቻሉ ችግሩ ከመባባሱም ሌላ ለአገሪቷ ህልውና ላይ ከፍተኛ አደጋ እንዲያንዣብብ አድርጓል። በ60ዎቹና በ70ዎቹ ዓመታት ወጣት ተማሪዎች እንዲሁም በኋላም በኢህአፓና በሌሎች ተራማጅ ድርጅቶች ውስጥ ተካተው ለስርዓት ለውጥ የታገሉት ወጣቶች የብሔር ጥያቄን አንስተው የብሔር ጭቆና ይወገድ፣ ለብሔርና ብሔረሰብ ጥያቄ ተገቢው ዲሞክራሲያዊ መልስ ይሰጠው የሚለውን አቋም የገፉት ጥያቄው ተገቢ መልስ ካላገኘ በኢትዮጵያዊነት ስሜት ላይና በአገሪቱ ህልውና ላይ አደጋ ያመጣል ከሚል ስጋት ካዘለ እምነት ነበር። የተራማጁ ክፍል ጥያቄ በዘመኑ በግራው ርዕዮተ ዓለም ንድፈ ሐሳብ ተሸፍኖ የነበረውን የጠባብ ብሔረተኛ አደጋን በቂ ትኩረት አለመስጠቱ ድክመት ቢሆንም በወቅቱ የችግሩን መኖር ማመልከቱና ተገቢ መፍትሄ እንዲሰጠው መታገሉ የሰጎን ፖለቲካ ለማይፈልጉ ሁሉ ትክክል ነበር። በተከታታይ የነበሩት አገዛዞች ጭቆናው ይወገድ፣ እኩልነት ይኖር ለሚለው የፍትህ ጥያቄ ተገቢ መፍትሄ ከመስጠት ይልቅ ተቃውሞውን ለማፈን የወሰዱት የኃይል እርምጃ ችግሩን አባባሰው እንጂ አልፈታውም። ከብዙ ዓመታት ጦርነቶች፣ ከበርካታ ወገኖቻችን ሕይወት መጥፋት፣ ከብዙ ንብረትና ሀብት መውደም በኋላ የኤርትራ መገንጠል እውን የሆነውና የአገራችን ሉዓላዊነት አደጋ ላይ እየወደቀው በአንድ በኩል በአገዛዞቹ ተፈጥሮ ባህሪና ጠባይ ሲሆን፣ በሌላ በኩል እንቅስቃሴውን እንመራለን በሚሉ ጠባብ ብሔረተኛ ድርጅቶች ከነበረው ጠባብ አመለካከት የመነጨ ነው። ጭቆናው ተወግዶ እኩልነት ሰፍኖ የህዝብና የአገር አንድነት ሊጠበቅ ይችል የነበረው በዴሞክራሲያዊ የፖለቲካ ስርዓት ውስጥ ብቻ ነበር። የነበሩት አገዛዞች ደግሞ ከዴሞክራሲ ጋር የማይተዋወቁ አምባገነን አገዛዞች ስለነበሩ በየብሔርና ብሔረሰቦቹ የተነሳው የፍትህና የእኩልነት ጥያቄ መልስ ሊያገኝ አልቻለም። ችግሩን ለመፍታት በሚል በአምባገነን አገዛዞች የተወሰዱት የጦርነት መፍትሄዎች ችግሩን የበለጠ አባባሱት እንጂ ሊፈቱት አልቻሉም። ጦርነቶቹ በግንባር ቀደምትነት እንመራለን የሚሉትን ጠባብ ብሔረተኛ ድርጅቶችን እንዳፈረጠሙ እንጂ ተቃውሞው እንዲዳከም አላደረጉም። ከላይ እንደተጠቀሰው በተለያዩ ብሔረሰቦች መካከል ለዘመናት ሲወርድ ሲዋረድ የመጣ የቋንቋ፣ የባህል፣ የሃይማኖት፣ የልምድ፣ የጋብቻ ወዘተ መተሳሰርና መጋመድ ለዘመናት የሰረጸ ስለሆነ በየጊዜው በደልና ብሶት ቢኖርም በህዝቦች መካከል ወደ መለያየት የሚያደርስ መሰረታዊ ምክንያት አልነበረም። በአገዛዞቹ የተፈጠረው በደልና ጭቆና በወቅቱ መልስ ሳያገኝ ቀርቶ ከጊዜ ወደ ጊዜ ከተከመረ፣ በገዢዎች ከተራገበና ከተባባሰ፣ የብሔረተኞች ፍላጎት ማሟያ ሆኖ ወደ መለያየት ሊያደርስ ይችላል። የእኩልነቱም ሆነ የፍትህ ጥያቄ የሚነሳውና የሚመለከተው ብዙሃኑን ዜጋ ቢሆንም ተቃውሞ መልክ ይዞ በተደራጀ መልክ የሚካሄደው በተወሰኑ ብሔረተኛነት ባጠቃቸው ቡድኖች ነው። አብዛኛው ጊዜ ተቃውሞውን በግንባር ቀደምትነት የሚመሩት የተደራጁ ቡድኖች ደግሞ ከህዝቡ ጥያቄ ይልቅ የሚታያቸው ስልጣን ይዞ የግል ጥቅምን መግፋት ስለሆነ በሚገነጠለው አካባቢ ራሳቸውን ስልጣን ላይ ለማቆየት ዋስትና እስካገኙ ድረስ መገንጠልን ይገፋሉ። ይህ በሌሎች አገሮች የደረሰ ነው። በእኛም አገር የኤርትራ መገንጠል በተግባር የዋለው በዚሁ ምክንያት ነው። አንዳንዶችም እንገንጠል ሲሉ የሚመኙት ይህንን ነው። አረመኔው ደርግ ከህዝብ ተነጥሎ ጉልበቱ በዛለበት ወቅት በለሴ ቀናው ወያኔ በወታደራዊና ኃይል በባዕዳን ትብብር ስልጣን ሲይዝ በአገሪቷ ውስጥ መፍትሄ ይሹ ከነበሩት በርካታ ውስብስብ ችግሮች መካከል አንዱ የብሔርና የብሔረሰብ ጥያቄ እንደነበር ግልጽ ነው። ወያኔ ለጥያቄው መፍትሄ ይሆናል ብሎ ያቀረበው የቋንቋ ክልሎችን መሰረት ያደረገው ፌዴራል ስርዓትና በሕገ መንግስት ተብዬው ውስጥ የተካተተው የመገንጠል መብት ችግሩን ከማባባስ አልፎ የአገሪቷን ህልውናና የህዝቧን አንድነት ከምንጊዜውም በላይ አደጋ ውስጥ እንዲገባ ያደረገ ነው። ትግራይን ለመገንጠል ተመስርቶና ተንቀሳቅሶ የነበረው ወያኔ በወታደራዊ ኃይልና በባዕዳን ድጋፍ አገሪቷን በተቆጣጠረበት ወቅት ኢትዮጵያን ከፋፍሎና ዳግሞ በስልጣን ላይ ለመቆየት የሚያስችለው ሁኔታ መኖሩን ሲገነዘብ የመገንጠል አቋሙን አሸጋሸገ። ጠባብ መሰረት ያለው ቡድን ፍላጎቱንና አገዛዙን በብዙሃኑ ላይ እየጫነ ለረጅም ጊዜ በስልጣን ላይ ሊቆይ እንደማይችል ገና ከመጀመሪያው ግልጽ የሆነለት ወያኔ ስልጣን ላይ ለረጅም ጊዜ ለመቆየት የሚያስችሉትን ስልቶች መቀየስ ነበረበት። በምዕራባውያን ምክርና ትብብር ተግባራዊ እንዲሆኑ የቀረቡት ኤርትራን ከማስገንጠል በተጨማሪ የመገንጠልን መብት በሕገ መንግሥት ተብዬ ውስጥ ማካተትና አገሪቷን በቋንቋና በብሔር ክልሎች በመከፋፈል በመሪ ድርጅት የሚዘወር ስልጣን አልባ መብት አልባ የሆነ የቋንቋ ፌዴሬሽን መመስረት ነበር። የኤርትራ ጉዳይ በዴሞክራሲያዊ መንገድ ህዝቡ ተወያይቶበትና ሐሳብ ሰጥቶበት ውሳኔም አሳልፎበት እንዲፈታ ከማድረግ ይልቅ ለመገንጠሉ ዋና ተከራካሪና ጠበቃ ሆኖ ለተባበሩት መንግስታት ድርጅት ደብዳቤ በመጻፍ ሻዕቢያ ኤርትራን እንዲገነጥል ተባብሯል፣ ኢትዮጵያንም አንድ አካሏ እንዲቆረስ ከማድረግ ጋር አለወደብም አስቀርቷታል። የመገንጠልን መርክ የሚፈቅደውን አንቀጽ 39 የሕገ መንግስት በየው ውስጥ ወያኔ እንዲከተት ያደረገው በአንድ በኩል መገንጠልን የሚመኙ ብሔረተኛ ድርጅቶች ሁሉ ጊዜ በህልም እንጀራ እንዲንቀሳቀሱ ለማድረግ ሲሆን፣ በሌላ በኩል ደግሞ የሀገሪቱ ህልውናና የህዝቦቿ አንድነት አደጋ ላይ መውደቁ የሚያስጨንቀው ወገን ያኔ ከሌለ ሀገሪቱ ትበታተናለች የሚል ስጋት ውስጥ ገብቶ በአገዛዙ ላይ የሚያደርገውን ተቃውሞ እንዲያለዝብ የተደረገ ተንኮል ነው። ሀገሪቱን በቋንቋ ክልሎች በመከፋፈል እንዲሁም በብሔረሰቦች መካከል ጥላቻ ምርት እንዲዘራ ያወጣውና በተግባር ያዋለው ፖሊሲ ደግሞ በተለያየ መንገድ ተሳስሮና ተጋምዶ የነበረው ህዝብ አንድነቱ እንዲላላ፣ ተነጣጥሎ እንዲዳከም፣ ለአገሩም ሆነ ለመብቱ በአንድነት ቆሞ ጠንካራ በትር ባገዛዙ ላይ እንዳያሳርፍ ለመከላከል የተጠነሰሰ ስልት ነው። ከዚህ ጋር ተያይዞ በየብሔረሰቡ ያሉት ብሔረተኛ ድርጅቶች ተጠናክረው የስልጣን ተቀናቃኝ እንዳይሆኑ ወያኔ ባንድ በኩል የራሱን ወታደራዊና የጸጥታ መዋቅር በየክልሉ ከማጠናከሩ ጎን ለጎን በጥቅም በሹመት የተደለሉ የተለጣፊ ድርጅቶች አባላትን አሰባስቦና የራሱ አሽከር ሎሌና ተባባሪ በማድረግ ተገንጣይም ሆነ ተቃዋሚ ሆኑ በህረተኛ ድርጅቶችን ከህዝቡ ለመነጠልም ሆነ በይዞታ እንዲዳከሙ ለማድረግ ሞክሯል። ይህም የፖለቲካ መረጋጋትን ለማስገኘት አንድ የተጠናከረ ድርጅት ብቻ ያስፈልጋል ከመለው በ1982 ዓመተ ምህረት ሲሰነዘር ከነበረው የምዕራባውያን ምክር ጋር አብሮ የሚሄድ ስልት ነበር። በ1928 ዓመተ ምህረት ጣሊያን ከነደፈው የከፈፈል መልካም እድር ተገልብጦና ተስተካክሎ በቋንቋና በብሔረሰብ ላይ ተመስርቶ የተቀረጸው የብሔር ብሔረሰብ ፌዴሬሽን ባንድ በኩል ለተባሉት ብሔርና ብሔረሰቦች የሰጣቸው ይህ ነው የሚባል መብትም ሆነ ስልጣን የሌለ ሲሆን፣ በሌላ በኩል ግን ከረጅም ጊዜ ጀምሮ ተሳስሮ በነበረው በኢትዮጵያ ህዝብ አንድነት ላይና በአገሪቷም ህልውና ላይ ምንጊዜም ሊፈነዳ የሚችል ፈንጂ አብሯል። ክልሎቹ የተከለሉት በጥናት ላይ በተመሰረተ ሁኔታ እንዲሁም በህዝብ ፍላጎትና ይሁንታ ሳይሆን በአምባገነንነትና በማናለብኝነት ነው። 9 ከሚባሉት ክልሎች መካከል 4ቱ ማለትም የደቡብ፣ የጋምቤላ፣ የቤኒሻንጉል ጉምዝና የሐረሪ ክልሎች የተለያዩ ቋንቋዎች የሚናገሩ ብሔርና ብሔረሰቦች የሚኖርባቸው አካባቢዎች ናቸው። 4ቱ ደግሞ የትግራዩ፣ የአማራው፣ የኦሮሞውና የሶማሌ ክልሎች አንድ ቋንቋ ተናጋሪ በቁጥር ቢበዛም ውህዳን የሆኑ ግን ቁጥራቸው ቀላል ግምት የማይሰጠው የሌሎች ብሔረሰብ አባላት አብረው የሚኖሩበት መሆኑ ግልጽ ነው። የቋንቋው ፌዴሬሽን ለየክልሉ ብሔርና ብሔረሰቦች ያመጣው ነገር ቢኖር የክልል ባለስልጣኖች በአዲስ መልክ በየክልሉ ያሉ ውህዳን ብሔረሰቦች አባላትን መጨቆንና ማሰቃየት ብቻ ነው። ወያኔ በክልሎች ውስጥ አስተዳደሩን በተለጣፊዎቹ አለዚያም በቀጥታ በካድሬዎቹ አማካይነት የሚያካሂድ ሲሆን የክልሉንም ንብረት ሆነ ሀብት በቀጥታ የሚበዘብዝበትን መንገድ አመቻችቷል። ለምሳሌ መሬት በመንግስት ቁጥጥር ስር እንዲውል በሕገ መንግስት ተብየው ደንግጎ በፌዴራል መንግስትም ስም በየክልሉ ያለውን መሬት እንዳሻው እየቸበቸበ ከፍተኛ ሀብት በማካበት ላይ ይገኛል። ተለጣፊዎቹ ግንባር ቀደም ድርጅት ነኝ ከሚለው ከወያኔ ጋር በማበር የጥቅምና የስልጣን ተጋሪ ሆኑ እንጂ የየትኛውም ብሔረሰብ አባላት በወያኔና በተባባሪዎቹ ከመጨቆንና ከመበዝበዝ ያመለጠ የለም። የክልል ፌዴሬሽን በሀገሪቱ ልዕልናና በህዝቦቹ አንድነት ላይ ያመጣው ጠንቅ ግን ቀላል ግምት ሊሰጠው የሚችል አይደለም። ክልሎች ሲፈጠሩ እያንዳንዱ የክልል ባለስልጣን በክልሉ ያሉ ውህዳን ብሔረሰብ አባላትን ጠርጎ የሚያስወጣ መብት ያለው አይነት ስሜት በመፍጠሩ በበደኖ፣ በአሰቦት፣ በአርባጉጉ፣ በአሰሳ፣ በኦጋዴን፣ በአዋሳ፣ በጋምቤላና አሁን ደግሞ በቤኒሻንጉል ወዘተ በአማራውና በሌሎች ብሔረሰቦች ላይ የደረሱ እልቂቶች ሊደርሱ ችለዋል። የእኩልነት ጥያቄ መመለሱ፣ በራስ ቋንቋ የመናገሩ፣ የራስ ባህል ልማድ ወዘተ የማዳበሩ ክስተት የአንድነትንና ያብሮ መኖር ስሜትን ማጠናከር ሲገባው የጥላቻና የጎሳ ስሜትን እንዲፈጠር ከበየረተኞች ግፊት እየተደረገ ነው። በከፍተኛ ትምህርት ተቋማት የሚማሩ ወጣቶች ከሌላው የህብረተሰብ ክፍል በተሻለ ሁኔታ እውቀት የገበዩ ያገርና የወገን ፍቅር ሊያንገበግባቸው የሚገባ ለህዝቦች አንድነትና እኩልነትን ቅድሚያ ሰጥተው ኃይላቸውን አስተባብረው ባምባገነኑ አገዛዝ ላይ መተሰማት አረፍ ሲገባቸው በዘርና በቋንቋ ወገን ሲለያዩ በማይረባ ምክንያት በየጊዜው ሲጣሉ ሲደባደቡ መታየታቸው የከፈፈሉ ጠንቅ ምን ያህል ስር እየፈደደ ይመጣና አደገኛም ደረጃ መድረሱን የሚያመለክት ነው። ባለፉት 20 አመታት ይህ አካባቢ ወይም ይህ ወሰን ለኔ ይገባኛል የሚሉ ጥያቄዎችን በማንሳት በተለያዩ ብሔረሰቦች መካከል የተካሄዱት ደም መፋሰስን ያስከተሉ ግጭቶች በቋንቋና በጎሳ ላይ የተመሰረተው ፌዴሬሽን ያስከተለው ሌላው ጠንቅ ነው። የህዝብ መብት ተረጋግጦ የህግ የበላይነት ዴሞክራሲና ነጻነት እውን እስካልሆነ ድረስ አገራችን ውስጥ ያሉት ልዩ ልዩ ችግሮች እየተባባሱ መሄዳቸው ግልጽ ነው። የከፈፈል ፖሊሲን በመዘርጋት ወያኔ ለተወሰነ ጊዜ የስልጣን እድሜ ቢያገኝም ህዝብ ካመረረና ካመጸ ደግሞ ባጭር ጊዜ ውስጥ ሊወገድ እንደሚችል የሀገራችንም ሆነ የሌሎች ሀገሮች ታሪኮች ያረጋግጡልናል። የከፈፈሉ ጠንቅ ወያኔ ሲወገድ ምን አይነት መልክ እንደሚይዝ መተንበይ ባይቻልም አደጋውን ግን ማቃለል አይቻልም። ስለሆነም ምን መደረግ አለበት የሚለው ጥያቄ መልስ ፈላጊ ነው። ያፓ ከዚህ በፊት በተደጋጋሚ በዚህ በኩል አቋሙን የገለጸና ያብራራ ሲሆን የችግሩን አሳሳቢነት በመረዳት አሁንም በማያዳግም ሁኔታ ግልጽ ማድረግ ይሻል። መልሱም አመለካከትን ከማስተካከል ጀምሮ በተግባራዊ እንቅስቃሴዎች መፍትሄዎችን የመሻትና የረጅም ጊዜና ያጭር ጊዜ ተግባራትን ማከናወን ያካትታል። በመጀመሪያ ደረጃ መታወቅ ያለበት ጥያቄ በሀገራችን ብሔርና ብሔረሰቦች የእኩልነት ጥያቄ ቢያነሱ በራሳቸው ቋንቋ የመናገር የራሳቸውን ባህል የማዳበር በአካባቢያቸው ራሳቸውን በራሳቸው የማስተዳደር ጥያቄ ቢያነሱ ተገቢ ጥያቄ መሆኑና መልሱንም የይስሙላ ሳይሆን በተገቢው መንገድ ዴሞክራሲን መሰረት አድርጎ በስራ ላይ ማዋል አስፈላጊ መሆኑን መረዳት ያስፈልጋል። የእኩልነትና የፍትህ ጥያቄዎችን የሚያነሱ ብሔር ብሔረሰቦች በጥላቻ የታጠሩ መገንጠልንም ሁሉ የሚሹ ናቸው ማለትም አይደለም። በአርባ ጉጉም ሆነ በበደኑ የደረሰውን እልቂት ያስቆሙ ዜጎች ከተፈናቀሉበት ቀያቸው እንዲመለሱ ያደረጉ ለረጅም ጊዜ ከሌሎች ጋር አብረው የኖሩ የኦሮሞ አዛውንት አባቶች እናቶች መሆናቸውን ማስታወስ ያስፈልጋል። ስለሆነም የብሔርና ብሔረሰብ ጥያቄዎች እንደሌሉ በብሔርና በብሔረሰቦች በኩል የእኩልነት ጥያቄ መነሳቱ ተገቢ እንዳልሆነ የሚመለከቱ ዜጎች አመለካከታቸውን ማስተካከል ያስፈልጋቸዋል። በአንጻሩም የብሔር ብሔረሰቦችን የፍትህና የእኩልነት ጥያቄ በመለጠጥ ከመገንጠል ጋር አያይዘው ጥያቄውን የራሳቸው ፍላጎትና ዓላማ ግብ መምቻ ለማድረግ የሚንቀሳቀሱ ቡድኖች የእኩልነት ጥያቄ ከተመለሰ በብሔርና ብሔረሰቦች መካከል ወደ ልዩነት የሚያመራ መሰረታዊ ቅራኔ አለመኖሩን መረዳት ይኖርባቸዋል። እንደ ኢትዮጵያ የመሰሉ የብዙ ብሔርና ብሔረሰብ ያሉባት አገር ውስጥ የፌዴራል ስርዓት ተቃሚነት ቀላል ግምት ሊሰጠው የሚችል አይደለም። ይሁን እንጂ የፌዴራል የአስተዳደር ክልሎች ሁሌም ቋንቋን ወይም ብሔርን መሰረት ባደረገ መከለል አይኖርባቸውም። በጥናት በውይይትና በመግባባት መጨረሻም በህዝብ ይሁንታ መደረግ ይኖርበታል። የትኛውም ቋንቋ ተናጋሪ የትኛውም ብሔረሰብ ብሔር አባል የሆኑ ኢትዮጵያውያን በየትኛውም የኢትዮጵያ ግዛት ውስጥ የመኖር ቤተሰብ የመመስረት የመስራት ወዘተ መብታቸው የተከበረና የማይገረሰስ ነው። ይህ በሁሉም ዜጎች ዘንድ ግንዛቤ ማግኘት ያለበት መሰረታዊ ጉዳይ ሲሆን በዲሞክራሲያዊ ስርዓት ውስጥ ህዝብን ወክላለው የሚል መንግስት የህዝብን መብት በማስከበር በኩል ካሉበት ኃላፊነቶች መካከል ዋነኛው ነው። የብሔረሰቦች የእኩልነትና የፍትህ ጥያቄ በትክክል ሊመለስ የሚችለውም ሆነ ማዕከላዊ የፌዴራል አስተዳደር የአካባቢው አስተዳደሮች ተግባራቸውና የስልጣን ከፈፈላቸው ሚዛኑ ተጠብቆ አገራችንም ህልውናዋና የግዛት አንድነቷ ተከብሮ ሁሉም ዜጋ በእኩልነት በሰላምና በብልጽግና ሊኖር የሚችለው መሰረታዊ የሆኑ የህዝብ መብቶች የተከበሩበትና የህግ የበላይነት የሰፈነበት ዴሞክራሲያዊ ስርዓት ሲኖር ተረድቶ ሁሉም ህዝብ ሁሉም ብሔርና ብሔረሰብ በአገራችን ላይ የተጫነውን የወያኔ አምባገነን አገዛዝ በተባበረ ክንድ ለማስወገድ የረቀቀ ስልት መቀየስና ተጨባጭ ትግሎችን ማድረግ ይጠበቅበታል። ወያኔ የዘረጋብንን የከፈፍል መረብ ልንበጣጥስም ሆነ ያጠመደብንን የመበተን ፈንጅ ልናመክን የምንችለው ያንዳችን ቁስል ለሁላችንም ሲሰማን ያንዱን በደልና ብሶት የሁላችንም ማድረገን ስንወስድ ነው። በዚህ በኩል በቅርቡ በሙስሊም ወንድሞቻችንና በክርስቲያን መካከል እየተደረገ ያለው ትግል አጋርነት በቤኒሻንጉልም ሆነ በጋምቤላ በአማራው ላይ የተወሰደውን የዘር ጠረጋን አስመልክቶ በሁሉም ወገኖች እየተሰማ ያለው የጋራ ተቃውሞ እንዲሁም ልዩ ልዩ ጊዜ በተለያዩ ብሔረሰብ አባላት ላይ ሲወሰዱ የነበሩትን በኃይል የማፈናቀል እርምጃዎች የተለያዩ ብሔረሰብ አባላት አጥብቀው ሲኮንኑ መደመጣቸው ወደ አንድነት የሚያመጣና የሚያበረታታ እንቅስቃሴ ነው። በቋንቋ በብሔር ወዘተ ልዩነት ላይ ተመስርተው የሚደረጉ ግጭቶችን ለማጥፋት በተለያዩ የብሔረሰብ አባላት መካከል አንድነት እንዲፈጠር ለማድረግ ከፍተኛ ጥረት መደረግ ሲኖርበት ከዚህ ጋር ተያይዞ በስልጣን ላይ ያለውን የወያኔ ቡድን ከትግራይ ብሔረሰብ አባላት ጋር ደብልቆ የመመልከቱና በዚያ ላይ ተመስርቶ ጥላቻ የማስፋፋቱን እንቅስቃሴ መወገድ እንዳለበት መገንዘብ ያስፈልጋል። ይህ ጠባብ ቡድን በትግራይም ጭምር ህዝባዊ መሰረት የሌለው የትግራይም ህዝብ እንደሌለው ኢትዮጵያ ህዝብ በዚህ ጠባብ ቡድን የሚረገጥና የሚጨቆም መሆኑን ተገንዝቦ ከትግራይ ህዝብ ጋር የትግል አንድነት መመስረት ወሳኝ መሆኑን ማመን ይገባል። ልዩነታችን ጌታችን ነው። ኢትዮጵያዊነትም የጋራ ቅርሳችን ነው። ይህ የጋራ ታሪካዊ ቅርስ እንዳትገልጥ በየጊዜው ውሃ ካልጠጣ ካልተቆጠቆጠ ይተወልጋል፣ ይደርቃል፣ ይሞታል። የጋራ ቤታችን ጌታችንና ቅርሳችን የሆነውን አንድነታችንን ኮትኩተን ካላለመለም በጋራ የመኖር በሰላም የመኖር በጋራ የመበልጸቅ በጋራ የማደግ ተስፋችን ይሟጠጣል። ስለሆነም የጋራ ቤታችንን በጋራ ጥረታችን እንጠብቀው። በእኩልነት ላይ በተመሰረተ አንድነታችን የኢትዮጵያ ሉዓላዊነት ይከበራል፣ እናሸንፋለን።
Yeah. እግዚአብሔር